Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ህዳር 25 2008 ዓ.ም ፕሮግራሙን ጀመረ።
አቶ አንዳርጋቸው ያለበትን ሁኔታ አናውቀውም። ስለማናውቀው ምንም ልንል አንችልም። ነገር ግን እስካሁን ባለው ልምድ እንዲህ አይነት የእስረኛ እንክብካቤ የሚደረግበት አገር ነው ብሎ መናገር በራሱ የሚገርም ነገር ነው። በጣም በርካታ ሰው እኮ ነው ታስሮ የወጣው። በርካታ ሰው እኮ ነው የህወሓትን እስር ቤቶች የሚያውቅ እና ይሄ ሁሉ ሰው እኮ ተገርፎ ቶርች ተደርጎ እግሩ ተሰብሮ አይኑ ጠፍቶ ስንት ነገር ደርሶ ለወጣ ሰው እኮ ነው የሚነገረው።
የአርበኞች ግንቦት ሰባት ሥራ አስፈጻሚ አባል ዶክተር ታደሰ ብሩን የሰማችሁት። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በቅርቡ ከቪኦኤ ጋር አድርገውት በነበረ ቃለ ምልልስ ላይ ከሰጡት መልስ የተቀነጨበ ነው ያደመጣችሁት። በምሽቱ ዝግጅት በስፋት ይቀርባሉ። የሙዚቃ ቃና የቅዳሜ ምሽትን ተከትሎ ይቀርብላችኋል። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዛሬው ዕለት ሲናገሩ የፌዴራሉ ምርመራ ቢሮ እንደ ሽብር ጥቃት ይፋ ምርመራ እንደሚጀምር ቢያስታውቅም አሜሪካውያን በካሊፎርኒያው ጥቃት አይሸበሩም ብለዋል። እንደ ፕሬዚደንት እኔ ከፍተኛ ቅድሚያ የምሰጠው ተግባር ለአሜሪካ ሕዝብ ጸጥታና ደህንነት መጠበቅ ነው ያሉት ሚስተር ኦባማ እንደ አሜሪካውያን በአንድነት የሚያቆየንም ይኸው ተግባር ነው ሲሉ አስረድተዋል። አሜሪካውያንን ነጻና ግልጽ ሕዝብ መሆናችንን የምናስመሰክርበትን እሴታችንን እንጠብቃለን ሲሉም አስረድተዋል። 14 ሰዎች የተገደሉበትን የሳን ቤርናርዲኖ ካሊፎርኒያ ጥቃት የፈጸሙት ባልና ሚስት መሆናቸው ታውቋል። የሎስ አንጀለስ ኤፍቢአይ ቢሮ ኃላፊ የተገኙ ማስረጃዎች የአሸባሪ ጥቃት መሆኑን ያመለክታሉ፣ በደንብ የተጠና ድርጊት መሆኑንም ያሳያሉ ብለዋል። ሌላ ብዙ ሰዎችን ለመግደል የተጠነሰሰ ሴራ ነበር ሲሉም ኃላፊው ጨምረው ገልጸዋል። ቱርክ ሞሱል አቅራቢያ የሚገኙ ኃይሎቿን በአስቸኳይ እንድታስወጣ ኢራቅ በዛሬው ዕለት ጠይቃለች። ሉዓላዊነቴን የሚጻረር ከባድ ጥሰት ነው ስትልም አስረድታለች። ከኢራቁ ጠቅላይ ሚኒስትር ቢሮ የወጣው መግለጫ አክሎም የቱርክ በርካታ ታንኮችን፣ መድፈኞችንና እግረኛ ወታደሮችን ያካተተው ኃይል የባግዳድን ይሁንታ ሳያገኝ ግዛታችን ውስጥ ገብቷል ብሏል። የቱርክ ባለሥልጣናት ወታደራዊ ቡድኑ ሞሱል ባሺካ አካባቢ የሚገኘው የጦር ልምምድ ለማድረግ ነው ብለዋል። የቱርክ ወታደሮች ድንበር ዘለው በመግባት የሰፈሩበት አካባቢ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ከሚቆጣጠራት ሞሱል ከተማ 30 ኪሎ ሜትር ርቀት ላይ ነው። የአፍጋኒስታን ታሊባን እንደሚለው በያዝነው ሳምንት ውስጥ በተካሄደ የተኩስ ልውውጥ ተገድለዋል ከተባሉት ዋና መሪው ከሙላ አክታር ማንሱር ያገኘው በድምፅ የተቀዳ መልእክት የዜናውን ሐሰተኝነት ያረጋግጣል። ማንሱር በዚሁ መልእክታቸው በተሟላ ጤንነት እንደሚገኙና ደህንነታቸውም የተጠበቀ መሆኑን ገልጸው በታሊባን አመራር መካከል ክፍፍል አልተፈጠረም ብለዋል ሲል ቃል አቀባያቸው ዛቡላ ማሃጂድ ዛሬ ለቪኦኤ ገልጿል። የማንሱርን መልእክት የያዘው ድምፅ በቅርቡ ለመገናኛ ብዙሃን እንደሚሰራጭም ቃል አቀባዩ አስረድቷል። የታሊባን ጦር አዛዦች ጎረቤት ፓኪስታን ውስጥ ስብሰባ በያዙበት ወቅት በተፈጠረ የተኩስ ልውውጥ መሪው ሙላ አክታር ማንሱር ክፉኛ ቆስሏል፣ ኋላም ሞቷል ሲል ባለፈው ረቡዕ ያስታወቀው የአፍጋኒስታን መንግሥት እንደነበር አይዘነጋም። በመጨረሻም የአሜሪካ ድምፅ ራዲዮ ጣቢያ ከፊታችን ሰኞ ህዳር 27 ቀን 2008 ዓ.ም ጀምሮ ጋቢና ቪኦኤ የተሰኘ አዲስ በወጣቶች ላይ ያተኮረ የዜናና መዝናኛ ፕሮግራም እንደሚጀምር ትላንት ባወጣው ጋዜጣዊ መግለጫ አስታውቋል። የቪኦኤ የአፍሪካ ክፍል ዋና ዲሬክተር አቶ ንጉሴ መንገሻ ወጣቶች በሁሉም ስፍራ በተለይ በአፍሪካ ዋና የለውጥ ኃይል መሆናቸውን ጠቅሰው ዛሬ በኢትዮጵያና ኤርትራ ከጠቅላላው ሕዝብ 70% የያዙት ወጣቶች እንደሆኑ አስረድተዋል። በዚሁ መሠረት የቪኦኤ ስርጭቶች ወጣቱ ስለ ወቅታዊ ሁኔታዎች ግንዛቤ እንዲያገኝና በተለያዩ መድረኮች ሐሳቡን እንዲያካፍል ያበረታታል ብለዋል ሲል መግለጫው ገልጿል። በየአካባቢው የሚኖሩ ወጣት ሴቶች በጾታቸው ሳቢያ ከሚደርስባቸው በርካታ እንቅፋቶች መካከል ከወንዶች እኩል ትምህርትና የሥራ ዕድል አለማግኘታቸው እንዲሁም ያለ ዕድሜያቸው መዳርና ግርዛት ይገኙባቸዋል ያለው መግለጫ ጨምሮም ወጣቶች በዚሁ አዲሱ ፕሮግራም አማካይነት እንዲወያዩ መድረክ ይሆናቸዋል ብሏል። ይህ በሳምንት 5 ቀን ከሰኞ እስከ አርብ የሚተላለፈው ጋቢና ቪኦኤ የተሰኘው የወጣቶች ፕሮግራም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ አለጊዜያቸውና በግዳጅ በሚፈጸም ጋብቻ ምክንያት በአካል በስነ ልቦናና በኢኮኖሚ ላይ የሚደርሰውን ጥፋት ለማስቆም የያዛቸውን ጥረቶችም ይዘግባል ሲል መግለጫው አክሏል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 25 2008 ዓመተ ምህረት ፕሮግራም ነው። ወደ ቅዳሜ ምሽት ዝግጅት እናልፋለን። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ከጥቂት ሳምንታት በፊት ለአሜሪካ ድምፅ በሰጡት ቃለ ምልልስ ፖለቲካዊ፣ ማኅበራዊና ምጣኔ ሀብታዊ በሆኑ አጠቃላይ ጉዳዮች ላይ የመንግሥታቸውን ፖሊሲዎች ማብራራታቸው ይታወሳል። እርሳቸው በተናገሯቸው አንዳንድ ነጥቦች ላይ ተቃዋሚዎች ምን ይላሉ? በዛሬው ዝግጅታችን ዋና ጸሐፊው አንዳርጋቸው ጽጌ ባልተጠበቀ ሁኔታ በኢትዮጵያ የጸጥታ ኃይሎች ተይዘው እስር ቤት የሚገኙበት አርበኞች ግንቦት ሰባት መልስ እንዲሰጥ ጋብዘናል። የአርበኞች ግንቦት ሰባት ሥራ አስፈጻሚ አባል ዶክተር ታደሰ ብሩ መልስ ሰጥተዋል። ትዝታ በላቸው ነች ያነጋገረቻቸው።
ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት የሥራ አስፈጻሚ አባል፣ ስለ ትብብሮ አመሰግናለሁ በቅድሚያ።
እኔም በጣም አመሰግናለሁ ይህን ድል ስለሰጣችሁኝ።
እሺ፣ እንግዲህ ከጥቂት ሳምንታት በፊት ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እዚህ የአሜሪካ ድምጽ ራዲዮ ጣቢያ ላይ በሰጡት ቃለ ምልልስ እንደ አንድ ተቃዋሚ ፓርቲ ወይንም የእርሶን ፓርቲና በአመራሩ ላይ በሰጡት አስተያየት እንዲሁም አስተዳደርን፣ ጸጥታን፣ ዲሞክራሲን የተመለከቱ ጉዳዮች ላይ የድርጅቶን ምላሽ እንዲሰጡን ነው የጋበዝኖት እና ወደዚያው እናመራለን። መጀመሪያ ስለ ጸጥታ፣ የኢትዮጵያ ጸጥታ ማስከበር ሚና ላይ የሚከተለውን ብለዋል ያዳምጡና እንግዲህ እርስዎ መልሶን ይሰጡኛል።
እንደሚታወቀው የሀገራችን የሴኩሪቲ ስርዓት ጠንካራ ነው። እኛ ለሀገራችን ብቻ ሳይሆን ለጎረቤት ሀገሮችም እንደዚሁ ከፍተኛ ድጋፍ ነው የምናደርገው። የሴኩሪቲ ስርዓታችን ጥንካሬ ብቻ ሳይሆን ግን በህዝቡም የተደገፈ ነው። ህዝቡ ይተባበራል፣ በየአካባቢው ማለት ነው። ሰላሙን እንዲያደፈርስበት ማንም ኃይል አይፈቅድም ህዝባችን። በዛ ላይ ተማምነን ከቀጠልን ከህዝቡ የሚሰወር ነገር ስለሌለ የተሻለ ዝግጅት አለ ብሎ መናገር ይቻላል። አንዱ የራሱ የሴኩሪቲ ስርዓቱ ጥንካሬ ነው። ሁለተኛው ደግሞ ህዝባዊ ድጋፍ መኖሩ ነው። ሰላሙን ይፈልጋል። ሁሉም ያየዋል እኮ የሲሪያን ጉዳይ ይከታተለዋል ህዝባችን፣ የኢራቅን ጉዳይ ይከታተለዋል፣ የሊቢያን ጉዳይ ይከታተለዋል፣ የየመንን ጉዳይ ይከታተለዋል። እነዚህ ሀገሮች እንግዲህ ሀገር ነበሩ፣ አሁን ሀገር አይደሉም።
እንግዲህ ዶክተር ታደሰ ብሩ ይሄንን መልስ ዶክተር ቴዎድሮስ አድሃኖም የመለሱት በአፍሪቃ ቀንድ ኢትዮጵያ ጸጥታን በማስከበር በአፍሪቃ ቀንድ ሀገሮች ጠንካራ ናት ትባላለች። እንደሚታወቀው ሶማሊያ ውስጥ የሚዋጋውን አልሸባብ በመውጋት የዓለም አቀፍ ማህበረሰብን ትደግፋለች። በደቡብ ሱዳን ደግሞ ጸጥታ አስከባሪዎች አሏት። እንዲሁም ደግሞ የደቡብ ሱዳንን የሁለቱን ወገኖች የመንግስትንና የተቃዋሚዎችን ጥል ሸምግላ አሁን ወደ ፍጻሜው እየተዳረሱ ነውና ላቀረብኩላቸው ጥያቄ ነው። እንግዲህ የህዝቡ ድጋፍም አለን ይተባበረናል ነው ያሉትና በዚህ ላይ አመለካከቶ እንዲሰጡኝ ነው።
በጣም አመሰግናለሁ። እንደው ከመነሻው እኔ ጀምርት ንግሮችን ሶስቱን ሳምንቶች በደንብ ሰምቻቸው እንደው እዛ ላይ እውነት ያልሆኑ ነገሮች ምንድን ናቸው ብዬ ዘርዝራዎች ነበር። እንደው ላቃረቡላቸው ያመች እንደሆነ እንጃ እንጂ እንደ 14 ያህል ትክክል ያልሆኑ እውነት ያልሆኑ ነገሮች ነበሩ። እንደውም አንዱ ይሄኛው የተነሳው ጉዳይ ነው፣ አሁን ያነሳሽው ጉዳይ ነው። ከያዝኳቸው 14 ነጥቦች ውስጥ ስርዓቱ የቆመው የህወሀት አገዛዝ ኢህአዴግ እንለዋለን እንጂ የህወሀት አገዛዝ ነው ኢትዮጵያ ውስጥ ያለው የህወሀት አገዛዝ ኢትዮጵያ ውስጥ ከቆመባቸው መሰረቶች ውስጥ ዋነኛው መከላከያና ደህንነት ነው። ሴኩሪቲ የሚባለው የስለላ ድርጅቱ ነው። ወታደሩና የስለላ ድርጅቶች ናቸው ያሉት እና የስለላ ድርጅቱ በጉልበት ነው የያዘው። ጠንካራ ነው ሲሉ እንግዲህ ጥንካሬ ምን ማለት ነው? ጥንካሬ የሚለካው ከህዝብ ጋር ይሰራል፣ ህዝብ ሴኩሪቲውን ይደግፋል ያሉት ከተነገሩ ውሸቶች ውስጥ አንዱ ነው። ከተነገሩ እውነት ያልሆኑ ነገሮች አንዱ ህዝቡ ከሴኩሪቲ ጋር ተደጋግፎ ይሰራል ያሉት ነው። ሰላም አለ ኢትዮጵያ ውስጥ በተደጋጋሚ አንስተውታል። በንግግር ውስጥ በሶስቱም ሳምንቶች ውስጥ ይሄ ስለ ልማት ስለ ሰላም ያሁ ጊዜ ተደጋግሞ የሚናገሩት ነገር ነው። ለሰላም አለ ሲባል በአንድ በኩል እንግዲህ ዛሬ እንደምናየው በዚህ ሰሞንም እንደምናየው በተደጋጋሚ ከሰሜን እስከ ምዕራብ እስከ ምስራቅ በምዕራብ በሁሉም አቅጣጫ ውስጥ ከፍተኛ የሆነ የህዝብ አለመረጋጋት ያለበት ሀገር መሆኑ አሁን እያየነ ነው። አለመረጋጋት ባይኖር እንኳን እንደው ጸጥታ ቢሆኑ እንኳን ሰላም ማለት ጸጥታ ማለት አይደለም። በማፈን የሚገኝ ሰላም አለ፣ ይሄ አሉታዊ ሰላም የሚባለው። በህዝብ መግባባት የሚገኝ ሰላም አለ፣ አዎንታዊ ሰላም የሚባለው ፖዘቲቭ ፒስ ኔጌቲቭ ፒስ የሚባለው ማለት ነው። እና አንድ አምባገነን ስርዓት አፍኖ ጨቁኖ ሰዎችን ዘግቶ የሰውን አፍና ጆሮ ዘግቶ ጸጥ አሰኝቶ ሰላም አስገኘው ሊል ይችላል። እንዲህ አይነቱ ሰላም አይባልም፣ ወይም ለሀገር እድገት ዘላቂነት ያለው ነገር አይደለም። እንዲህ አይነት ሰላም በፈረሰ ጊዜ ፍንዳታ ነው። ልክ ሶቪየት እንደፈረሰች፣ ሊቢያ እንደፈረሰች፣ ወይም ትልልቅ አምባገነኖች አፍነው በሰላም ይዘው ከእጃቸው በወጣ ጊዜ መጥፎ አይነት አወዳደቅ የሚወድቁበትና አገርንም ወደ ውድቀት የሚመራ አይነት በማፈን የሚገኝ ሰላም ነው።
እርስዎ ስህተት ነው እውነት አልተናገሩም ብለዋል። ከዚሁ ጋር አያይዘው እስቲ ሰሞኑን አሁን ለምሳሌ በርካታ በሆኑ የኦሮሚያ ከተሞች ውስጥ ህዝቡ ተቃውሞ ሰልፍ እያደረገ ነው። ይህንን የአዲስ አበባን ማስተር ፕላን በተመለከተ የጸጥታ ኃይሎቹ ደግሞ የሚወስዱት እርምጃ ልጆች ሞተዋል፣ በጣም ብዙ የታሰሩ አሉ፣ ተሰደው ጫካ የገቡም አሉ። ከዛ አንጻር የሴኪሪቲውን ሚና የወታደሩን ሚና እንዴት ይገመግሙታል? ህዝቡ በሰላም ተቃውሞውን ከማሰማት መብቱ አንጻር
የሀገሪቱ ሴኩሪቲ እኮ የኢትዮጵያ ሴኩሪቲ አይደለም። አሁን ናሽናል ሴኩሪቲ የለም። ራሱ በሀገሪቷ ውስጥ ያለው ሴኩሪቲ የህወሀት ሴኩሪቲ ነው። ህወሀት ያደራጃቸው የስለላ ድርጅቶች ናቸው። እና በሚያሳዝን ሁኔታ በመከላከያም ውስጥ በተለይ ደግሞ የተወሰኑ ጦሮች እንደ አጋዚ ጦር የመሳሰሉት በቀጥታ ስርዓቱ ግደሉ ስሏቸውን ለመግደል የተዘጋጁ ጦሮች አሉ። እና ኢትዮጵያ ውስጥ አሁን ያለውን ሁኔታ ስናየው ልክ አንድ የተወሰነ ቡድን አገሪቷን ወሮ ይዞ ወራሪ ነው እንዲህ የሚያደርገው እንጂ በእውነቱ አሁን በዚህ ጊዜዎች ውስጥ ይህን በምንናገርበት ጊዜ አሁን ዛሬ ራሱ የተፈጸመውን በምናይበት ጊዜ ሰበታ፣ ሱሉልታ ምናምን አካባቢ አዲስ አበባ ዙሪያ ውስጥ ባሉት ውስጥ እንኳ የተፈጸመውን በምናይበት ጊዜ እጅግ በጣም አሳዛኝ የሆነ ጉዳይ ነው። ይህን የሚሰራው እንግዲህ የሴኩሪቲ መስሪያ ቤትም ነው።
በነገሮት ላይ ሰሞኑን በሚካሄደው ኦሮሚያ ውስጥ ተማሪዎች ላይ ወይንም ዜጎች ላይ በሚደርሰው የኃይል ጥቃት የኦሮሚያ ክልል ፖሊሶችም እየተካፈሉ ነው። የህወሀት ነው ወይንም አጋዚ ብቻ ነው ለማለት አያስደፍርም። እና የሁለቱ ግንኙነትም አለ ለማለት ነው። የኦሮሚያ ክልላዊ መንግስት አስተዳደር ያሰለፋቸው ፖሊሶችም አሉ።
ይገባኛል። ትክክል ነው። አሁን ጣሊያን በወረረበት ጊዜ ከጣሊያን ወራሪ ጋር የመጡ የሊቢያ ወታደሮች ነበሩ። ከጣሊያን ወራሪ ጋር የመጡ የሱዳን ወታደሮች ነበሩ። ከጣሊያን ወታደሮች ጋር የቆሙ የኢትዮጵያ ባንዳዎች ነበሩ። ልክ እንደዛ ማለት ነው። ህወሀት በየቦታው ምስለኔዎች አሉ። ኦሮሚያ ውስጥ ለሱ የቆመው ድርጅት አቋቁሟል፣ ኦህዴድ። አማራ ውስጥ ብአዴን አቋቁሟል። ደቡብ ውስጥ ደህዴድ አቋቁሟል። ሌሎችም በየቦታው ደግሞ ለራሱ የሚስማሙትን አደራጅቷል። በአጠቃላይ በሀገሪቷ ውስጥ በከፍተኛ ሁኔታ አድርባይነትና ሶፍቶ ሰው በራሱ በዘመዱ እንዲገደል አድርጎታል። አሁን እኮ የስርዓቱ አስከፊነትም አንዱ መገለጫ ወንድም ወንድሙን እንዲገለው ነው የሚያደርጉት። እህት እህቷን ወይም እህት ወንድሙን፣ ወንድም እህቱን እንዲገለው ነው የሚያደርጉት። ግን ይሄንን የሚያስፈጽመው ማን ነው? ቁልፉ ያለው ማን ጋር ነው የሚለው ነው እንጂ የፈጸሙት በሙሉ እነሱ ናቸው ማለት አይደለም። እንደዛም አልተባለም። በስርዓቱ ውስጥ ግን የስርዓቱ ዋነኛው ቁልፍ ማን ጋር ነው ያለው የሚለው ነው።
ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት የስራ አስፈጻሚ አባል፣ ወደ ሌላ ነጥብ ልውሰዶት። በአሁኑ ወቅት ኢትዮጵያ ውስጥ ከፍተኛ የምግብ እጥረት አለ። እስከ ዛሬ ድረስ 8.2 ሚሊዮን ህዝብ ምግብ እንዳጣ ነው የሚነገረው። ነገር ግን የተባበሩት መንግስታት ድርጅት የሰብአዊ መብት ድርጅት በቅርቡ ወደ 15 ሚሊዮን የሚደርስ ህዝብ የምግብ እጥረት ገጥሞታል ነው የሚለው። ለዚህ ዶክተር ቴዎድሮስ አድሃኖም የሰጡኝ መልስ የሚከተለው ነው።
ሶስት ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ 8 ሚሊዮን ከስንት ነው ነው። የዛሬ 25 ዓመት እንግዲህ ደብል አድርገናል ፖፑሌሽን። አሁን 8 ሚሊዮን ከ96 ሚሊዮን መሆኑ ነው። ከ96 ሚሊዮን 8 ሚሊዮን ስንት ነው የሚሆነው? 88 ሚሊዮን ይዞ ኦኬ። ስለዚህ የህዝብ እድገቱን ግምት ውስጥ ማስገባቱ ጥሩ ነው። ምክንያቱም ፕሮፖርሽኑ መጠኑ አልጨመረም፣ ቀነሰ እንጂ።
እንግዲህ እሳቸው የሚሉት 88 ሚሊዮን አልተራበም፣ ከዛ በጣም አነስተኛ ቁጥር ነው የተራበው ነው የሚሉት። መነሻም ያደረጉት እንግዲህ ያለፉት የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በአንድ ጊዜ ስልጣን እንደያዘ ኢህአዴግ በቀን 3 ጊዜ እናበላዋለን ህዝቡን ብለው ነበረ። እሱን አንስቼላቸው ነው እንግዲህ ቀደም ያለውን መልስ የሰጡኝ። የእርሶ አስተያየት ምንድን ነው?
ይሄ በጣም በጣም የሚያሳዝን ነገር ነው። በተለይም አንድ ከፍተኛ የመንግስት ኃላፊነትን የያዘ ሰው ስለ 8 ሚሊዮን ህዝብም ነው አሁን በፐርሰንቴጅ አንሶ ስለታየው ነው። ምክንያቱም የሚወራው ስለ ሰው ነው፣ የሚወራው ስለ 8 ሚሊዮን ሰዎች ነው። እና የ8 ሚሊዮን ሰዎች ጉዳይ ኢትስ ኦኬ ተብሎ የሚታለፍ ነገር አይደለም። ሌላው ግን በኢትዮጵያ የህዝብ ቁጥራችን እንኳን አይታወቅም። የህዝብ ቁጥር ራሱ በትክክል የሚነግረን እንኳን አልተገኘም። ለምሳሌ የአማራ ህዝብ ቁጥር ስንት እንደሆነ አይታወቅም። የአዲስ አበባ ነዋሪ ፖፑሌሽን ስንት እንደሆነ አይታወቅም። በየጊዜው በተፈለገበት ጊዜ ሲቀንስና ሲጨምር የመጣ ነገር ነው። እና አንዳንዴ በሚመቻቸው ጊዜ ክርክራቸው ምንድን ነው? እያደግን ነው፣ ነገር ግን የህዝብ ቁጥር በጣም ስለጨመረ ንፋሳችንን የህዝብ ብዛት ወሰደብን ይላሉ። በኢትዮጵያ ውስጥ የህዝብ ብዛት ራሱ የፖለቲካ አጀንዳ ሆኗል። በትክክል መቁጠር ብቻ ነው እኮ የሚያስፈልገው እንጂ በዛ ፖለቲካ መስራት አያስፈልግም ነበር። የህዝብ ብዛት መጨመርን ሰበብ ማድረግ አይቻልም። ምክንያቱም እሱም ቢሆን የፖሊሲ ፋክተር ነው። መንግስት ከሚሰራቸው ነገሮች አንዱ የህዝብ ብዛትን መቆጣጠር ነው። እድገቱ ከህዝብ ብዛት ጋር ተመጣጣኝ እንዲሆን ማድረግ ነው። የኢትዮጵያን ህዝብ 3 ጊዜ አበላዋለሁ ሲሉ የቀድሞው ጠቅላይ ሚኒስትር ህዝቡ በዛው ላይ ቆሞ ይጠብቃቸው ነበር ብለው ከገመቱ ከ20 ዓመት በኋላ ነው የተጠየቁት። እንደው በ20 ዓመት ጊዜ ውስጥ እኮ ህዝብ ማደግ አለበት። ኢትዮጵያ ፖፑሌሽን የሚያድገው ወደ 2.9 ምናምን አካባቢ ነው አንዋል ሬቱ ግሮዝ ሬት ፖፑሌሽኑ። ያኔም እንደዛ ነበር፣ አሁንም እንደዛ ነው። ከ20 ዓመት በኋላ ያለው ፖፑሌሽን ባለበት እንደማይቆም ማሰብ መቻል አለበት። ደግሞስ ምን ተሰርቶ ነው ፖፑሌሽኑ እንዲቀንስ? ፖፑሌሽን እኮ ፖሊሲ ገቨርንድ ነው። ለፖፑሌሽንም ቢሆን የህዝብ ብዛትንም መቀነሻ ዘዴዎች አሉ፣ ስለ ህዝብ ፖሊሲ የሚባለው ማለት ነው።
ያ ዶክተር ታደሰ ግን የምግቡ እጥረት ምክንያቱ ምን ይመስሎታል? ለምንድን ነው ለምን ተከሰተ ኢትዮጵያ ውስጥ የምግብ እጥረት? አሁን
እንግዲህ መንግስት የተከሰተበት ምክንያቶች እንደው ብዙ ምክንያቶች አሉት። ምክንያት ቁጥር አንድ ብዬ የምገምገምተው እንደው አጠቃላይ የሆነ ምክንያት ቢሰጥ የፖሊሲ ውድቀት ነው። ይሄ የሀገሪቱ የኢኮኖሚ ፖሊሲ አግሪካልቸራል ሌድ ዴቨሎፕመንት ስትራቴጂ የሚባለው ግብርና መር የእድገት ስትራቴጂ የሚባለው ግብርና መር ኢንዱስትሪላይዜሽን የሚባለው አግሪካልቸራል ሌድ ኢንዱስትሪላይዜሽን የሚባለው ማለት ነው ፖሊሲ አለመስራቱን ነው የሚያሳየው። ይሄ ፖሊሲ በመሰረቱ ገበሬዎችን መሬት አልባ አድርጓቸዋል እና በየቦታው እየተፈናቀሉ ነው። አሁን እኮ ለአንድ ኢትዮጵያዊ ገበሬ መሬት ከማግኘት አንድ ከሌላ ሀገር የመጣ ከቻይና ወይም ከአረቢያ የመጣ ገበሬ ማግኘት እጅግ በጣም ከመቶ ጊዜ በላይ ይቀለዋል። አንድ የሰሜን ገበሬ ደቡብ ሄዶ ማለት አይችልም፣ የደቡቡ ወደ ምዕራብ ሄዶ ማለት አይችልም። ነገር ግን ከኩዌት መጥቶ 30 ጋሻ ወይም 100 ጋሻ መሬት መያዝ ይችላል። እንደዚህ አይነት ፖሊሲ ያለበት ሀገር ነው እና አንደኛው ለዚህ ውድቀት ስላልተመረተ ነው። በቃ አጭር ቃል የሚለው ነገር የተባለው ነገር የውሸት ቁጥሮች ስለሆኑ ነው። በስታቲስቲክስ መስሪያ ቤት የሚወጡ ቁጥሮች የውሸት ቁጥሮች እንደሆኑ ራሳቸው ስታቲስቲክስ መስሪያ ቤት ያሉ ሰዎች ያውቋቸዋል። እኔም በተወሰነ መጠን አውቀዋለሁ በዚያም ያለውም ስለሆነ ከኢኮኖሚክስ እና ግን ሁሉም መነሻ የሚያደርጉት ያንን ነው። ወርልድ ባንክ መነሻ የሚያደርገው እሱን ነው። አይኤምኤፍ መነሻ የሚያደርገው እሱ ነው። ምክንያቱም አይኤምኤፍም ወርልድ ባንክም ኢትዮጵያ ውስጥ ገብቶ ዳታ አይሰበስብም፣ ሀገራቸው አይደለም። ወርልድ ባንክ ከሌላ በሌላ ሀገር በአንድ ሉዓላዊ ሀገር ውስጥ ቆጣሪ ልኮ አይቆጥርም፣ ስታቲስቲክ አይመዘግብም። ሀገሪቱ የሀገሪቱ መንግስት የሰጠውን ቁጥር ነው የሚቀበለው። ይሄንን ተቀብለን የሌለ ነገር ፈጽሞ መሬት ላይ የሌለ ነገር ያልተመረተን ነገር ተመረተ እያሉ እየተናገሩ ራሳቸው ብዙ ጊዜ ስለዋሹት እውነቱ ውሸቱ እውነት እየመሰላቸው ስለመጣ ይመስለኛል። ግን የኢኮኖሚ ነገር ግን በውሸት ብቻ አይካብ ያልተመረተ ስለሆነ ምን ከየት ይመጣል?
እሺ ዶክተር ታደሰ ወደ ሌላ ነጥብ ልውሰዶት። በቀጥታ የእርሶን ድርጅት የአርበኞች ግንቦት ሰባትን ወደሚመለከት ርዕስ ልውሰዶት።
እኔ የማውቀው ነገር ምንድን ነው፣ መጽሐፍ እየጻፉ ነው፣ ጨርሰዋል። መጽሐፍ መጻፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል። ይህም ሀቅ ነው።
ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ?
እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የእድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው። ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም፣ መቅረብ አልፈለጉም። ነገር ግን ሁለቱ ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ አንዳርጋቸው ጽጌ ከዚህ በፊት ባጠፋው ጥፋት ተጸጽቻለሁ፣ ስለዚህ ቅርታ ይደረግልኝ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድን ነው፣ በህጉም ቢሆን በሰብአዊ መብት መውሰድ ይቻላል። የተጸጸት ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጸጸቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር እፈልጋለሁ ካሉ ከሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር እፈልጋለሁ አላሉም።
ዶክተር ታደሰ አቶ አንዳርጋቸው ጽጌ ላፕታፕ ተሰጥቷቸው መጽሐፍ እየጻፉ ነው፣ እንደውም ጨርሰዋል ብለዋል። ለፍርድ የሚቀርቡበት ሁኔታ እሳቸው ራሳቸው አቶ አንዳርጋቸው ይቅርታ ከጠየቁ ወይንም ክሱ እንደገና ይታይልኝ ካሉ ነው እንጂ ከአሁን በፊት ሞት የተፈረደባቸው ሰው ናቸው ነው የሚሉት ዶክተር ቴዎድሮስ አድሃኖም፣ የእናንተ ድርጅት መልስ ምንድን ነው?
እንደውም በድርጅት አይነትም ሳይሆን አንዳንድ ጊዜ ሰው ሊዋሽ ሲፈልግ እኔ አልዋሽም ነው የሚለው። በመጀመሪያ ደረጃ ውሸትን ብናመጣው ነው እንግዲህ እና ይሄ አንደኛው ውሸት ነው። በመጀመሪያ ደረጃ አቶ አንዳርጋቸው ያለበትን ሁኔታ አናውቀውም። ስለማናውቀው ምንም ልንል አንችልም። ነገር ግን እስካሁን ባለው ልም እንዲህ አይነት የእስረኛ እንክብካቤ የሚደረግበት አገር ነው ብሎ መናገር በራሱ የሚገርም ነገር ነው። በጣም በርካታ ሰው እኮ ነው ታስሮ የወጣው። በርካታ ሰው እኮ ነው የህወሓትን እስር ቤቶች የሚያውቅ እና ይሄ ሁሉ ሰው እኮ ተገርፎ ቶርች ተደርጎ እግሩ ተሰብሮ አይኑ ጠፍቶ ስንት ነገር ደርሶ ለወጣ ሰው እኮ ነው የሚነገረው። እና እንዴት እናምናለን? ስፔሲፊካሊ አቶ አንዳርጋቸው ስላለበት ኬዝ አናውቀው። ስለማናውቀው ምንም መናገር አንችልም፣ ምክንያቱም ዝግ ነው። በእስካሁን ሪኮርዳቸው ግን እንዲህ አይነቱን ነገር ቀርቶ የሚጠሉትን ሰው ብቻ ሳይሆን የሚጠረጥሩትንም ሰው ቢሆን ለአንድም ቀን እንኳን መቆየት የሌለባቸው መጠየቅ እንኳን የሌለባቸው ህጻናትን እንኳን ይዘው ቶርቸር አድርገው ነው የሚያስወጡት። ለዚህ በርካታ ሰነድ ማስረጃዎች ያሉበት ዓለም አቀፍ ድርጅቶች በተደጋጋሚ ሪፖርቶች ያወጡበት ነገር ነው። ስለዚህ ሪኮርዳቸው ስለምናውቅ ይህን እውነት ብለን ልንቀበል አንችልም። ማን ሌላም የሚሰማም ሰው ከመታዘብ በስተቀረ እውነት አድርጎ ይቀበለዋል የሚል እምነት የለኝም።
ዶክተር ታደሰ ድርጅታችሁ አርበኞች ግንቦት ሰባት ከኤርትራ ጋር በመተባበር መስራቱን እጅግ አድርገው ነው የሚቃወሙት።
አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል። ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ህዝቡን ይወክላሉ ወይ ሳይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍታት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው አገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛ አማራጭ አይደለም ነው እያልን ያለ ነው።
እዚህም ላይ ብሶት አለብን ብለው የሚነሱ ከሆነ በሰላማዊ መንገድ መፍታት ይቻላል ብሶት የተባለው ነገር በጥያቄው ላይ አንቺ ማስተሽ ነበር። በምርጫ 97 ላይ ተሞክሯል፣ አልተሳካም። እና በሰላማዊ መንገድ መፍትሄ ለማግኘት በተደጋጋሚ ሙከራ ተደርጓል። በሰላማዊ መንገድ የሚታገሉ ፓርቲዎችም ቢሆኑ እንኳን ምንም መንቀሳቀስ እንዳይችሉ ተደርጓል። ያ ሰላማዊ መንገድ ቢሳካ ኖሮ ማን ይመርጠው ነበር? ይሄንን የሰላማዊ መንገዶች በሮች ስለተዘጉ ነው እንጂ ስለፈለግ ነው የተመረጠ ነገር አይደለም። ሌላም ጉዳይ አለ በዚህ ውስጥ በተደጋጋሚ የተነሳ ሁለት ጊዜ ተነስቷል። ፕሮፌሰር ብርሃኑ ነጋ ጉዳይ አንደኛው ይሄ ከንቲባነት ተመርጦ ወንበሩን አልቀበላለም ውሸት ነው። ከንቲባነት ተመርጦ አልቀበልም አላለም፣ አልተሰጠውም እንጂ የዛን ጊዜ የነበረን ሰዎች እኛ አለን፣ ሌላም ሰው አለ፣ ብዙ ሰው አለ። የአዲስ አበባ ምርጫ ሊቀበሉ አይደለም ግን ሄደው እዛ ጊዜ ከንቲባ የነበሩት አቶ አርከበ ቢሮ ሄደው ከተመራጮቹ ሰዎች ተልከው ሄደው አይቻልም ብለው መልሰዋቸዋል። ቅንጅት አልገባም ያለው የምክር ቤቱን ነው። አዲስ አበባን ግን ሽግግሩን ለመነጋገር ሄደው አይሆንም ተብለው የተመለሱት እነሱ ናቸው። እና ይሄ ውሸት ነው በመሰረቱ። ከዚህ ደግሞ የምናየው ነገር ምንድን ነው? እንደ ታሪክን ማዛባት። አሁን እኮ ምርጫ 97 ከነበረ ረዥም ጊዜ አይደለም። እና በእነዚህ 10 ዓመት ጊዜ ውስጥ እንኳን የተነሳ ስለሚመስላቸው ብዙ ነገሮችን እያዛቡ ማግበል።
ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት የስራ አስፈጻሚ አባል፣ የመጨረሻ ጥያቄ ያለኝ ስለ ዲሞክራሲ አንስቼላቸው ነበረ ዶክተር ቴዎድሮስ አድሃኖም ዲሞክራሲ በሂደት የሚገኝ ነው፣ ህዝቡ መማር አለበት፣ ባህል መቀየር አለበት ነው ያሉትና እስቲ በዛ ላይ ደግሞ እርስዎ አስተያየቶን ይስጡኝ ላሰማሁት።
ዲሞክራሲ ሂደት ነው፣ ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው፣ መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያው ነው። ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው።
ዲሞክራሲ ሂደት መሆኑ እውነት ነው፣ ማንኛውም የዲሞክራሲ ተማሪ ያውቀዋል። ነገር ግን ሰውን ቶርቸር ላለማድረግ ስንት አመት እንጠብቅ? በቀላሉ እንደ ቀላል ነገር ሰው ድምፅ ይሰጣል። ድምፁ በትክክል ተቆጥሮ ሳይጭበረበር እንዲወጣ ስንት አመት ነው የሚፈጀው? ብዙ እኮ አይደለም የጠየቅነው። የሰጠነው ድምፅ ይቆጠርና እውነተኛ የተሰጠው ድምፅ ይውጣ ነው። ለእሱ ስንት አመት እንጠብቅ? ሂደት መሆኑ አዎ፣ ኢንስቲቱሽን ግንባታ ይፈለጋል። እውነት ሲነሳም የተወሰኑ የሰብአዊ መብቶች አከባበር ሲነሳም የህገ በላይነት መኖር አለበት። ቢያንስ የወጡትን ህጎችን ማክበር መቻል አለበት። የዲሞክራሲ አንዱ መሰረቱ በህግ መገዛት ነው። ላወጣቸው ህጎች የሚገዛ ስርዓት መኖሩ መሰረታዊ ጉዳይ ነው ለማንኛውም ዲሞክራሲ።
እሺ፣ በመጨረሻ ዶክተር ታደሰ እርስዎ 14 ነጥቦችን አስቀምጫለሁ ብለዋል። የውጭ ጉዳይ ሚኒስትሩን ቃለ ምልልስ ከሰሙ በኋላ ሊያነሱት የሚፈልጉ ካለ እድል ስጥና እናጠቃልለዋለን።
እንደ ጥሩ ነጥቦችን አነሳናቸውን አላነሳቸውም። ካላነሳናቸው ውስጥም ጉዳዮች ሳልገባ እንዲሁ እንደ አነሳቸው ብቻ ላንሳና፣ ለምሳሌ ኢህአዴግ በሙስና ጉዳይ አይደራደርም ብሏል። ውሸት ነው። እንደ ኢህአዴግ አይነት በሙስና የተዘፈቀ መንግስት ኢትዮጵያ በታሪኳ ኖሯት አያውቅም። በኢትዮጵያ የብሔሮች እኩልነት ተከብሯል ብለዋል። በፍጹም የብሔረሰቦች እኩልነት፣ የሰዎች የዜጎች እኩልነት አልተከበረም። ምንም አይነት አይደለም። ይሄም አንድ ሌላ ያልተነሳ ውሸት ነው። በኢትዮጵያ ውስጥ የፖለቲካ እስረኛ የለም ብሏል። በኢትዮጵያ ውስጥ የአንድ ብሔር የበላይነት የለም ብሏል። ውሸት ነው። ይሄም አለ።
ዶክተር ታደሰ ብዙውን የውጭ ጉዳይ ሚኒስትሩን ሀሳብ ተቃውመዋል። ለአድማጮቻችን እናስተላልፋለን። እናመሰግናለን ስለ ትብብሮ ዶክተር ታደሰ ብሩ፣ የአርበኞች ግንቦት ሰባት የስራ አስፈጻሚ ኮሚቴ አባል። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። እኔም
የአርበኞች ግንቦት ሰባት ስራ አስፈጻሚ አባል ዶክተር ታደሰ ብሩን እናመሰግናለን። ለውጭ ጉዳይ ሚኒስትሩ ቃለ ምልልስ የበኩላቸውን መልስ እንዲሰጡ በሀገር ውስጥ በሰላማዊ መንገድ የሚንቀሳቀስ የፖለቲካ ድርጅት ተወካይን ደግሞ ወደፊት እናቀርባለን። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከነገ በስቲያ ሰኞ ህዳር 27 2008 ዓ.ም ጀምሮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080ና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታዳምጡ እንጋብዛለን። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ ስላለ አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020፣ ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44-33-00-102 288 ናቸው። ለቅርበት አህጉሮቹን ጠቀስን እንጂ ሁለቱን ቁጥሮች በዓለም ዙሪያ የሚሰሩ መሆናቸውንም አክለን እንገልጻለን። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው። ወይም horn@voanews.com ላይ ኢሜይል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አቀናባሪዋ ብርሃን ኃይሉ ነች።
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀመራል።
ስሜ ልንገራችሁ ስሜ ማነው?
ኦልሴና ገረበጃጂ ጋሪ ሐዲሽ ታክሲ
ጋቢና ቪኦኤ
ጋቢና ቪኦኤ
ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ፣ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080ና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ
ጋቢና ቪኦኤን ተከታተሉ፣ አዳምጡ፣ ተሳተፉ። የሙዚቃ ቃና ነው ተከታዩ ዝግጅት። ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ልትቆይ ተሰናድታለች።
In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will.
እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዘኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዘሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕፃናት የመብላት የመልበስ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምጻቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ A Change Is Gonna Come የተሰኘው የሳም ኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳም ኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ.ም ነበር። ዘፈኑ ሳም ኮክ ሕይወቱ ካለፈ በኋላ በ1964 ዓ.ም ቢለቀቅም የምንጊዜም ምርጥ ከሚባሉ 500 ዘፈኖች ውስጥ አንዱ ለመሆን በቅቷል። A Change Is Gonna Come ተጋበዙልኝ። In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too to die, 'cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come. Oh, yes, it will. I go to the movie and I go downtown. Somebody keep telling me don't hang around. It's been a long time coming, but I know a change gonna come. Oh, yes, it will. Then I go to my brother and I say, brother, help me please. But he winds up knocking me back down on my A Change Is Gonna Come የሳም ኮክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣ ደግሞ ኢማጅን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢት ኢዝ ሶ ሃርድ በተሰኘው አልበሙ ላይ በ1971 ዓ.ም በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከ100 ምርጥ ዜማዎች መካከል የ3ኛነት ደረጃን ይዞ ነበር። Imagine. አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምጻዊ ነበር። የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው፣ ለሰው ልጆች መብት የሚሟገቱ ሐሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብስ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። Get up, stand up, Bob Marley. Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, don't give up the fight. Preacher man, don't tell me heaven is on the tier. I know you don't know what life is really worth. It's a heart that needs a cold. የማይክል ጃክሰን እና የጓደኞቹን ዜማ What More Can I Give ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሐሳብ ያመነጨው በ1990 ዓመተ ምህረት መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዝዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻው ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓመተ ምህረት ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ.ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየዓመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሃፒ በርዝዴይ እየጋበዝኩ የምሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና ደሩ።
አድማጮች፣ አሁን የማጠቃለያ ዜናዎችን አሰማለሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዛሬው ዕለት ሲናገሩ የፌዴራሉ ምርመራ ቢሮ እንደ ሽብር ጥቃት ይፋ ምርመራ ጀምራለሁ ሲል ቢያስታውቅም አሜሪካውያን በካሊፎርኒያው ጥቃት አይሸበሩም ብለዋል። እንደ ፕሬዚደንት እኔ ከፍተኛ ቅድሚያ የምሰጠው ተግባር ለአሜሪካ ሕዝብ ጸጥታና ደህንነት መጠበቅ ነው ያሉት ሚስተር ኦባማ እንደ አሜሪካውያን በአንድነት የሚያቆየንም ይኸው ተግባር ነው። አሜሪካውያንን ነጻና ግልጽ ሕዝብ መሆናችንን የምናስመሰክርበትን እሴታችንን እንጠብቃለን ሲሉም ኦባማ አስረድተዋል። ቱርክ ሙሱል አቅራቢያ የሚገኙ ኃይሎቿን በአስቸኳይ እንድታስወጣ ኢራቅ በዛሬው ዕለት ጠይቃለች። ሉዓላዊነቴን የሚጻረር ከባድ ጥሰት ነው ስትልም አስረድታለች። ከኢራቁ ጠቅላይ ሚኒስትር ቢሮ የወጣው መግለጫ አክሎም የቱርክ በርካታ ታንኮችን፣ መድፎችንና እግረኛ ወታደሮችን ያካተተው ኃይል የባግዳድን ይሁንታ ሳያገኝ ግዛታችን ውስጥ ገብቷል ብሏል። የቱርክ ባለሥልጣናት ወታደራዊ ቡድኑ ሙሱል ባሺካ አካባቢ የሚገኘው የጦር ልምምድ ለማድረግ ነው ብለዋል። በመጨረሻም የአሜሪካ ድምፅ ራዲዮ ጣቢያ ከፊታችን ሰኞ ህዳር 27 ቀን 2008 ዓ.ም ጀምሮ ጋቢና ቪኦኤ የተሰኘ አዲስ በወጣቶች ላይ ያተኮረ የዜናና መዝናኛ ፕሮግራም እንደሚጀምር ትላንት ባወጣው ጋዜጣዊ መግለጫ አስታውቋል። ዜናው የሆነው ደህና አምሹ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.